የአሜሪካ ድምፅ ራዲዮ ጣቢያ ነው።
አንተ በገለጽከው መንገድ ይህ ወይም ያ ይሆናል ብሎ መናገር አይቻልም። አምባሳደር መኖሩ ግን ጠቃሚ ነው። ዩናይትድ ስቴትስ እና ኢትዮጵያ በአውሮፓ የዘመን አቆጣጠር በ1903 ዓ ም የጀመረ ረጅም ዲፕሎማሲያዊ ግንኙነት አላቸው።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ህዝብ ግንኙነት ኃላፊ ዴቪድ ኬነዲ ናቸው። ዝርዝሩን በዕለቱ አብይ ዘገባ ይዘናል።
በቢሾፍቱ ሆራ አርሰዲ ሐይቅ በመስከረም 22/2009 ዓ ም ሊከበር በዝግጅት ላይ ሳለ ከኦሮሞ ክብረ በዓላት አንዱ በሆነው ሬቻ በዓል ላይ ለደረሰውና ለ55 ሰዎችም ሕይወት መጥፋት ተጠያቂ የተባሉ ሁለት ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ ተመሠረተባቸው ይላል። የዚህም ዘገባ አለን፣ በመስኬቱ ይቀርባል።
ግብጽ ውስጥ ዛሬ ጨንበል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳም ይጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን የተመለከተ ዜና አለን።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ግንቦት 18 2009 ዓ.ም ምረት ተረኛ አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን።
በቅድሚያም የሰዓቱን ያለም ዜና። መልካም ምሽት።
ግብጽ ውስጥ ዛሬ ጨንበል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳም ይጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን ባለስልጣናት አስታውቀዋል። ሆስፒታል የደረሱ የሰለባዎቹ ዘመዶች ሲላቀሱ ይሰማል። ምእመናኑን አሳፍሮ ሚኒያ ክፍለ ሀገር ወደሚገኘው ቅዱስ ሳሙኤል ገዳም ያመራ በነበረው አውቶቡስ ላይ ጥቃቱን ያደረሱት 3 አነስተኛ የጭነት መኪኖችን የተጠቀሙ 10 ሰዎች ናቸው ሲል የአገር አስተዳደር ሚኒስቴር አስታውቋል። ሚኒያ ከመዲናዋ ካይሮ 200 ኪሎ ሜትሮች ርቀት ላይ ይገኛል። የክፍለ ሀገሩ አስተዳዳሪ ኢሳም ኤል ቤዳዊ ለመንግስቱ ቴሌቪዥን በሰጡት መግለጫ ጥቃት አድራሾቹ አውቶማቲክ ጠመንጃዎችን ተጠቅመዋል ብለዋል። ቴሌቪዥኑም በፖሊስና አምቡላንስ መኪኖች የተከበበው አውቶቡስ በጥይት ተበታትኮና መስኮቶቹ ተሰባብረው አሳይቷል። የጤና ጥበቃ ሚኒስቴር በበኩሉ በጥቃቱ ሌሎች 5 ሰዎችም ጉዳት ደርሶባቸዋል ብሏል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን ባይኖርም ባለፉት 6 ወራት በክርስትና እምነት ተከታዮች ላይ 2 ተመሳሳይ ጥቃቶች በማድረስ የሚወነጀለው የግብጹ እስላማዊ መንግስት ቡድን አሻራ ይታይበታል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ነገረ ኢትዮጵያ ተብሎ የሚታወቀውን የሰማያዊ ፓርቲ ልሳን ያዘጋጅ በነበረው ጌታቸው ሽፈራው ላይ የ1 ዓመት ከ6 ወር እስር ቅጣት ወስኗል። ፍርድ ቤቱ የተከሳሹ ንብረት የሆኑ 2 የእጅ ስልኮች እንዲመለሱለትም ትዕዛዝ ሰጥቷል። መለስካቸው አማ ዝርዝሩን ይዟል።
ፍርድ ቤቱ ከትናንት በስቲያ የጥፋተኝነት ፍርድ በጌታቸው ሽፈራው ላይ ከሰጠ በኋላ አቃቢ ሕግና የተከሳሽ ጠበቃ ያቀረቧቸውን የቅጣት ውሳኔ ሐሳቦች እንደመረመረ አስታውሷል። አክሎም አቃቢ ሕግ ተከሳሽ ወንጀሉን የፈጸመው የግንቦት 7 አርበኞች ግንባር አባል ከሆነው ከአበበ ገላው ጋር አንድ ላይ በመሆን ነው ሲል ቅጣቱ ከብዶ እንዲጣል ሐሳብ ማቅረቡ ገልጿል። በተቃራኒው የጌታቸው ሽፈራው ጠበቃ ተከሳሽ ያደረገው ከአንድ ግለሰብ ጋር የፌስቡክ መልእክት ልውውጥ መሆኑን በዚህም የደረሰ ጉዳትም ሆነ የተገኘ ጥቅም እንደሌለ አስረድተው ቅጣቱ ቀሎ እንዲጣል ማመልከታቸውን አስታውቋል። ፍርድ ቤቱም የቅጣት መነሻ እርከኑን በመወሰን ተከሳሽ 1 ዓመት ከ6 ወር በጽኑ እስራት እንዲቀጣ ትዕዛዝ ሰጥቷል። በሌላ በኩል ደግሞ ተከሳሽ በቁጥጥር ስር በዋለበት ወቅት የተያዙበት 2 የእጅ ስልኮቹ ለባለ ንብረቱ እንዲመለሱ አዟል። አቃቢ ሕግ ቀደም ሲል በጌታቸው ሽፈራው ላይ ያቀረበው ክስ የሽብር ወንጀል ፈጽመዋል በሚል በጸረ ሽብር አዋጅ ድንጋጌ ስር የነበረ ቢሆንም ፍርድ ቤቱ በወንጀል ሕግ አመፅ በመቀስቀስ ወንጀል ድንጋጌ ማለትም ግዙፍ ያልሆነ መገፋፋትና ማሰናዳት ወንጀል ድርጊት ስር እንዲከላከል በይኗል። ጌታቸው መቼ እጁ እንደተያዘ ፍርድ ቤት ለአቃቤ ሕግ ጥያቄ ቢያቀርብም አቃቤ ሕግ ለጊዜው መረጃው እንደሌለው ገልጿል። ቪኦኤ ከተከሳሽ ቅርብ ጓደኞች እንደተረዳው ከሆነ ጌታቸው በፖሊስ ቁጥጥር ስር የዋለው ታህሳስ 18 ቀን 2008 ዓ.ም ነበረ። ስለሆነም ከአንድ ዓመት ከአምስት ወር በላይ ታስሯል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኔቶ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ወደ አዲስ አሻግሮ የማየት ገጽታ ወዳለው አንጸባራቂ ዋና ጽህፈት ቤት ገብቷል። ይህ ገጽታም ፕሬዚደንት ትራምፕንና ሌሎች ድርጅቱን የሚነቅፉ ሰዎች የሚሉትን ይጻረራል ይላል የአሜሪካ ድምፅ ራዲዮ ዘጋቢ ባጠናቀረው ሪፖርቱ። ትላንት ሐሙስ የተካሄደ ጉባኤ ያተኮረው በአውሮፓ በተፈጸሙት አሸባሪ ጥቃቶች ጉዳይ ላይ ሲሆን አንዳንዶቹ ውደቱ አዲስ አቅጣጫ ሊይዝ ይችላል የሚል እምነት ማሳደራቸውን ሉዊ ራሚሬዝ ከብራስልስ በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዲሱን የኔቶ አንጸባራቂ ዋና ጽህፈት ቤትን አድንቀዋል።
አዲሱ የኔቶ ጽህፈት ቤት ምን ያህል ገንዘብ እንዳስወጣ ጠይቄ አላቅም፣ መጠየቅም አልፈልግም። ሆኖም ውብ ነው።
ሕንፃውን ለመገንባት የወጣው ገንዘብ 1.2 ቢሊዮን ዶላር ሲሆን የውህደቱን ታሪክና መጻኢ ዕድሉን በሚያንጸባርቁ ተምሳሌቶች አሸብርቋል። የበርሊን ግንቡ መታሰቢያ ከቀዝቃዛው ጦርነት በኋላ የተዋሃደችውና ነጻ አውሮፓ ነጸብራቅ ነው። እንደ አውሮፓ አቆጣጠር መስከረም 11 2001 ዓመተ ምህረት ኒውዮርክ ከተማ በሚገኘው ቲዩን ታወር ላይ የተፈጸመውን አሸባሪ ጥቃትን የሚያስታውሰው ስብርባሪ ደግሞ የኔቶ የ21ኛ ምዕተ ዓመት ዓላማ አሸባሪነትን መዋጋት መሆኑን ያስታውሰናል። የኔቶ ዋና ጸሐፊ ጄንስ ስቶንበርግ
ፕሬዚደንት ትራምፕ መስከረም 11 እና አንቀጽ 5 መታሰቢያን የኔቶን አንድነትና በአሸባሪነት ላይ ላለን የጋራ ትግል አስፈላጊነት ክብር ሰጥተዋል።
የኔቶ መሪዎች አሸባሪነትን ለመታገል የተግባር ዕቅድ አውጥተው የስለላ መረጃ የሚለዋወጡበትን መንገድ ለመመስረት ተስማምተዋል። ዶናልድ ትራምፕ በጉባኤው ላይ ሩሲያን ከዋና ዋና የጸጥታ አደጋዎች አንዷ ናት ሲሉ ፈርጀዋታል።
የሰባቱ በኢንዱስትሪ የገፉ አገሮች መሪዎች የሲሲሊ ጉባኤ ዛሬ በዋናነት ከሚነጋገርበት አጀንዳ አንደኛው የአየር ንብረት ለውጥ ጉዳይ እንደሚሆን ተዘግቧል። የዓለማችን ግለት ሰው ሰራሽ ነው የሚባለው ሐሰት ነው ሲሉ በምረጡኝ ዘመቻቸው ወቅት ይናገሩ የነበሩት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዛሬ ጉባኤው ከመጠናቀቁ አስቀድመው ከውሳኔ እንደማይደርሱ ያስተዳደራቸው ባለሥልጣናት አስረድተዋል። ፕሬዚደንቱ የአውሮፓ አቋም ምን መሆኑን እየተረዱ ይመስለኛል ሲሉ ዋናው የኢኮኖሚ አማካሪያቸው ጌሪ ኮሆን ለጋዜጠኞች ተናግረዋል። የዓለም መሪዎች ተስፋ የሚያደርጉት ከሁለት ዓመታት በፊት በተፈረመው የፓሪሱ ስምምነት መሠረት ዋሽንግተን ወደ አየር የሚገባውን የተቃጠለ ጋዝ መጠን ለመቀነስ የገባችውን ቃል ትጠብቃለች ብለው ነው።
የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ስደተኞችንና ሕፃናት ልጆቻቸውን ደህንነት ማስጠበቅ የሚችል የተግባር እቅድ እንዲያጸድቁ በታሮሜኒያ ሲሲሊ የተሰበሰቡት የሰባቱ ሀያላን መንግስታት መሪዎችን ተማጸነ። በዚሁ ዓመት ብቻ አደገኛውን የሜዲትራኒያን ባህር በማቋረጥ ከሰሜን አፍሪካ ጣሊያን ለመግባት የሞከሩ 200 ስደተኞችና ልጆቻቸው መሞታቸውን ዩኒሴፍ ባወጣው ሪፖርት ገልጠዋል። በተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዘገባ መሰረት በያዝነው ዓመት 5500 የሚሆኑትን ከወላጆቻቸው ተነጥለው ብቻቸውን የሚጓዙትን ጨምሮ ከ45000 በላይ ስደተኞች ባህር አቋርጠው ጣሊያን ገብተዋል። ይህም ካለፈው ዓመት አሃዝ ጋር ሲነጻጸር ከ44% በላይ መጨመሩን ያመለክታል። የድርጅቱ ምክትል ዋና ዲሬክተር ጀስቲን ፎርቲስ ከሲሲሊ በቴሌፎን በሰጡት መግለጫ ጣሊያን ለመድረስ ከሚሞክሩ ሕፃናት ውስጥ በቀን አንዱ ይሞታል ነው ያሉት። ያለ ወላጅ ጥበቃ ብቻቸውን ላምፔዱዛ ወደብ የደረሱ ልጆች በጉዟቸው ወቅት በሕገ ወጥ አሸጋጋሪዎች ከባድ ስቃይ እንደሚደርስባቸውም ለሐኪሞች መናገራቸውን የዩኒሴፉ ባለሥልጣን ተናግረዋል።
One young Eritrean girl, he said, was so traumatized. She'd been raped before embarking.
ኤርትራዊት ወጣት ክፉኛ ተጎሳቁላለች ብለዋል ሐኪሙ። ጀልባው ላይ ከመሳፈሯ በፊትና በጉዞው ወቅት አስገድደው ደፍረዋታል። ለወጣት ሴት ልጆች በተለይ ሊቢያ አደገኛ መሆኑን እናውቃለን። በአንድ ወጣት ወንድ ልጅ ላይ ደግሞ ድብደባ መፈጸሙ በግልጽ ይታያል።
በዩኒሴፍ ሪፖርት መሰረት በ2008 እና በ2016 ዓመተ ምህረት መካከል በአውሮፓ ጥገኝነት የሚጠይቁ ህጻናት ቁጥር በከፍተኛ ደረጃ አድጓል። ቀድሞ ከአምስት ህጻናት አንዱ ሲሆን በ2016 ዓመተ ምህረት ከሶስቱ አንደኛው ጥገኝነት ጠያቂ ነው።
ሰሜን ኮሪያ ትልቋ ችግር ናት ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚያች ትክክለኛ ገጽታዋን ለማወቅ አስቸጋሪ በሆነች እስያዊት ሀገር ዙሪያ ያሉ ጉዳዮች ግን መፍትሄ ያገኛሉ ሲሉ ለጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ማረጋገጫ ሰጥተዋል። የሰሜን ኮሪያ ጉዳይ በአእምሯችን ውስጥ አለ፣ ትልቅ ችግር ነው። የመላው ዓለም ችግር በመሆኑ ደግሞ አንድ ቦታ ላይ መፍትሄ ይገኝለታል ሲሉ ማብራርተዋል። እያደገ የመጣው የሰሜን ኮሪያ የኑክሌርና ሚሳኤል ስጋት ፒዮንግያንግ ዩናይትድ ስቴትስን ማጥቃት እንዳትችል አድርጋታለሁ ሲሉ ቃል በገቡት በፕሬዝደንት ትራምፕ አስተዳደር ላይ አብይ ፈተና ደቅኗል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ተከታዩ የዕለቱ አንኳር ዜና ነው። ከዚያ በፊት ግን ቆየት ብለው ከሚሰሙት የዕለቱ መሰናዶዎች አንድ ሁለቱን ባጭር ባጭሩ እናስተዋውቅ።
እንደ አትሌቲክስ ፌዴሬሽን አትሌቶቻችን ንጹህ ስፖርት እንዲያዘወትሩ፣ ይሄን ማለት ምንድን ነው? በቂ ልምምድ በሚሮጡበት አግባብ እና በተገቢ ስነ ምግብ እንዲሁም ጥሩ የሆነ ስነ ልቦና ይዘው የማሸነፍ ስነ ልቦና ውስጣቸው ውስጥ ኖሮ ንጹህ በሆነ መንገድ ስፖርትን እንዲያሸንፉ በቂ የሆነ ግንዛቤ ማስጨበጫ መድረክ ያደርጋል።
በኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ሕክምና ከፍተኛ ባለሙያ ወይዘሪት ቅድስት ታደሰ ናቸው። የኢትዮጵያን የጸረ አበረታች መድኃኒቶች ቁጥጥር ስራ አስመልክቶ በተደረገ ውይይት ሀሳባቸውን ይሰጣሉ። በሁለተኛው አጋማሽ ይቀርባሉ። ሌላ በሁለተኛው አጋማሽ የሚቀርብ ቅንብር አለን። የምሽቱ ሰጥ አገባ ጋዜጠኞቹ የኢትዮጵያ መገናኛ ብዙሃን ይዞታ ይመለከታሉ። አሁን የዕለቱን አብይ ፕሬዚዳንት ዶናልድ ትራምፕ አንጋፋው ዲፕሎማት ማይክል አርተር ሬኖር በኢትዮጵያ ቀጣዩ የሀገራቸው አምባሳደር እንዲሆኑ አጫቸው ይላል ቀዳሚው የዕለቱ አብይ ርዕስ። አምባሳደር መታጨቱና መሾሙ በሁለቱ ሀገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው ያሉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬኔዲ አዲሱ አምባሳደር የሚተገብሩትን ፖሊሲ በተመለከተ እንደዚህ ወይንም እንደዚያ ይሆናል ማለት እንደማይችሉ ግን ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል።
ከዋይት ሃውስ የወጣው መረጃ እንደሚያሳየው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት በዲፕሎማትነት ያገለገሉት ማይክል አርተር ሬኖር በኢትዮጵያ የሀገራቸው አምባሳደር እንዲሆኑ አጭተዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምጽ ሲናገሩ ፕሬዝዳንቱ ቀጣዩን የዩናይትድ ስቴትስ አምባሳደር በማጨታቸው ደስተኞች ነን ብለዋል። የእጩ አምባሳደሩ ሹመት በሴኔቱ እስኪጸድቅ ድረስ የሚጠበቁ ሂደቶች መኖራቸውን ያስታወሱት ኃላፊው የመጀመሪያውና እጅግ አስፈላጊው እርምጃ ግን ፕሬዝዳንቱ የመረጧቸውን እጩ ይፋ ማድረጋቸው እንደሆነ አስረድተዋል። በኦባማ አስተዳደር የተሾሙት የፓትሪሺያ ሃስላኪ ስራ ዘመን ባለፈው መስከረም ከተጠናቀቀ በኋላ ዩናይትድ ስቴትስ በኢትዮጵያ ባለሙሉ ስልጣን አምባሳደር አልነበራትም። የአምባሳደርነቱን ቦታ ተክተው ሲሰሩ የቆዩት አሁንም እየሰሩ ያሉት በአዲስ አበባው ኤምባሲ የፓትሪሺያ ሃስላክ ሁለተኛ ሰው የነበሩት ዋና ጉዳይ ፈጻሚው ፒተር ብሩማን ናቸው። ሹመታቸው ከጸደቀ አንጋፋው ዲፕሎማት ማይክል አርተር ሬኖር በሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ የተሾሙ የመጀመሪያው የአሜሪካ አምባሳደር ይሆናሉ። እናም የዩናይትድ ስቴትስ አዲስ አስተዳደር አዲስ አምባሳደር ለመላክ እየተዘጋጀ ነው። ይህ ዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው አዲስ ፖሊሲ መጀመሪያ ጭምር ነው ወይ? ዴቪድ ኬኔዲ ለዚህ ጥያቄ መልስ ይሰጣሉ።
አንተ በገለጽከው መንገድ ይህ ወይም ያ ይሆናል ብሎ መናገር አይቻልም። አምባሳደር መኖሩ ግን ጠቃሚ ነው። ዩናይትድ ስቴትስ እና ኢትዮጵያ በአውሮፓ የዘመን አቆጣጠር በ1903 ዓመተ ምህረት የጀመረ ረጅም ዲፕሎማሲያዊ ግንኙነት አላቸው። በሁሉም ዓመታት ጠንከር ያለ ግንኙነት ነበረን። በአካባቢው ጸጥታና መረጋጋት፣ በሰብአዊ ጉዳዮች፣ በመጣኔ ሀብት እድገትና በመሳሰሉት በርካታ ጠቃሚ መስኮች ላይም እየተባበረን እንሰራለን። ስለዚህ አምባሳደር መታጨቱና እንዲኖር መደረጉ በሁለቱ ሀገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው። እናም ያ እንዲሆን እንጠብቃለን።
የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ብሎም ከኢትዮጵያ አንጻር ስለሚከተለው ፖሊሲ በግልጽ የተብራራ ነገር የለም። ከመላምቶችና ጠቅለል ካሉ አስተያየቶች በዘለለ እናም ለኢትዮጵያ የተሾሙት አዲሱ አምባሳደር የሚያስፈጽሙት ፖሊሲ ምን እንደሚሆን ከመናገር አንጻር ከመልሶቹ ይልቅ ጥያቄዎቹ ይበዛሉ። በዚህ ጉዳይ ላይ ያነጋገርኳቸው የዴቪድ ኬኔዲ መልስም ጠቅለል ያለ ነው።
እውነቱን ለመናገር ይህ ወይም ያ ይሆናል በማለት ወደፊት ስለሚሆነው መናገር አይቻልም። ይህ ጥያቄ ሊመለስ የሚችለው በውጭ ጉዳይ ሚኒስትር ቲለርሰን በፕሬዝደንቱና በብሔራዊ የጸጥታ ምክር ቤታችን ነው። ባለፉት ዓመታት የነበረንና አሁንም እየታዩ ያሉት ምልክቶች የሚያሳዩት ግን በመላ አፍሪካ የቀጠለ ጠንካራ ግንኙነት እንዳለን ነው። የዩናይትድ ስቴትስና የአፍሪካ ግንኙነት ባለፉት 10 ዓመታት ከፍተኛ እድገት አሳይቷል። እንደሚቀጥልም እርግጠኛ ነኝ።
ፕሬዝዳንት ትራምፕ በኢትዮጵያ የዩናይትድ ስቴትስ አምባሳደር እንዲሆኑ ያጯቸው ማይክል አርተር ሬይኖር እንደ አውሮፓውያን አቆጣጠር ከ1988 ጀምሮ በዲፕሎማትነት አገልግለዋል። 6 የአፍሪካ ሀገራትን ጨምሮ በ8 የተለያዩ ሀገራት በሚገኙ የዩናይትድ ስቴትስ ኤምባሲዎች ተመድበው ኃላፊነታቸውን መወጣታቸውም ተገልጿል። በአሁኑ ሰዓት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰው ኃይል ቢሮ የሙያ ማበልጸጊያና ምደባ ክፍል ዳይሬክተር ሆነው ያገለገሉ ነው። ከእንግሊዝኛ በተጨማሪ የፈረንሳይኛና የጣሊያንኛ ቋንቋዎችን እንደሚናገሩም ከዋይት ሃውስ የወጣው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቢሾፍቱ ሆራ አርሰዲ ሐይቅ በመስከረም 22 2009 ዓመተ ምህረት ሊከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓላት አንዱ በሆነው ኢሬቻ በዓል ላይ ለደረሰውና ለ55 ሰዎች ሕይወት መጥፋት ምክንያት ናቸው የተባሉ ሁለት ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ ተመስርቶባቸዋል። በእስር ላይ የሚገኙት ሁለቱ ተከሳሾች ክሱ የቀረበባቸው በእለቱ የሀገር ሽማግሌዎች ንግግር ሲያደርጉ ማይክሮፎን በመቀማትና ሁከትና ብጥብጥ በመፍጠር በዓሉን አደናቅፈዋል ተብሎ ነው። በዚያን እለት የድምፅ ማጉያ ማይክሮፎን ይዞ ዳውን ወያኔ በሚል ተቃውሞ ሲያሰማ የነበረው ወጣት በእለቱ ከኔ በስተቀር ማይክሮፎን ይዞ የተቃወመ የለም፣ እኔ ደግሞ የምገኘው በስደት ነው ብሏል። ጽዮን ግርማ ዝርዝሩ አላት።
በዛሬው ዕለት በኢትዮጵያ የሚገኙ የሀገር ውስጥ መገናኛ ብዙሃን እንደዘገቡት በኢሬቻ በዓል ላይ ከሀገር ሽማግሌዎች ማይክ በመቀማትና ሁከት በማነሳሳት ለ55 ሰዎች ሞት ምክንያት ናቸው በሚል ቱፋ መልካና ከድር በዳሶ የተባሉ ሁለት ግለሰቦች ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሽብር ክስ ቀርቦባቸዋል። እንዲሁም ሁለተኛ ተከሳሽ ከድር በዳሶ በበኩሉ ከመድረክ ጀርባ በመሆን በስልክ አመጹን ሲያስተባብር እንደነበር በክሱ ላይ ተዘርዝሯል። ሁለቱ ግለሰቦች በወቅቱ ለተፈጠረው የ55 ሰዎች ሞት ተጠያቂ ስለሆኑ በሽብር ወንጀል ሊጠየቁ ይገባል ሲል አቃቤ ሕግ በክሱ ላይ አስፍሯል። የክልሉ መንግስት አስቀድሞ በሰጠው ቁጥር መስከረም 22 ቀን በቢሾፍቱ ሆራ አርሰዲ ሐይቅ ይከበራል በተባለው የኢሬቻ ክብረ በዓል ላይ 4 ሚሊዮን ሰው ይገኛል ተብሎ ነበር። በእለቱም በመንግስት ላይ ከፍተኛ ተቃውሞ ተነስቶ እንደነበር በወቅቱ ያቀረብናቸው ዘገባዎች ያስረዳሉ። በዚህ ተቃውሞ ላይ ማይኩን ይዞ ተቃውሞ ሲያሰማ የነበረውና ምስሉን በመላው ዓለም የተሰራጨው ወጣት ገመዳ ዋርዮ ይባላል። አቃቤ ሕግ ባቀረበው ክስ ላይ የዚህ ወጣት ስም የለም። ወጣቱም አሁን የሚገኘው በስደት ነው። ወደሚገኝበት ቦታ ደውለን በወቅቱ ካንተ ሌላ ማይክ ተቀብሎ ተቃውሞ ያሰሙ ወጣቶች ነበሩ ወይ ስንል ጠይቀናል።
በመጀመሪያ ማይኩ አልተቀማም። ማይኩ አባገዳዎች ራሳቸው ናቸው ወጣቶቹ አሳልፈው የሰጡት። እንደሚታወቀው መንግስት በራሳቸው ካድሬዎች ነው ባሉን ለመምራት የፈለገው እና ህዝቡን ደግሞ ይሄን እየተቃወመ ስለነበረ አባገዳዎችም በመንግስት የተዘጋጁ አባገዳዎች ነበሩ። ስለዚህ ህዝቡ በጣም እየተቃወማቸው ነበር። አባገዳዎች ራሳቸው ለወጣቶቹ ኑና ተረከቡን እንድታረጋጉ ምናምን ብለው ነው ማይኩን የሰጡት። ከዛ እኔ በመላው ኢትዮጵያ በነበረው ተቃውሞ በመነሳት እኔ እንጂ ማይኩን የተቀበልኳቸው ማይኩን የተቀበልኩበት መንገድ ደግሞ በሰላማዊ መንገድ ነው እንጂ በጉልበት የተደረገ ነገር የለም። በሰላም ነው ማይኩን ከልጆች ላይ የተቀበልኩት። እራሴ ተቃውሞንም ያሰማሁት እኔ ነበርኩ እንጂ ልጆቹ ምንም ያጠፉ ነገር የለም። እኔ ልጆችንም አላጣቸውም። ከፋና ብሮድካስቲንግ ዘገባ ላይ ነው ያየሁት። እንትን ነው
ገመዳ በሻሸመኔ መሰናዶ ትምህርት ቤት የ11ኛ ክፍል ተማሪ እንደነበር የኢሬቻ በዓልን ለማክበርም ከዛ ወደ ቢሾፍቱ እንደመጣና በወቅቱ በሀገሪቱ የተፈጠረው ሁኔታ ያበሳጨው ስለነበረ ተቃውሞ ሲቀሰቀስ ከህዝቡ ጋር ቆሞ አብሮ ተቃውሞውን በሰላማዊ መንገድ ሲያሰማ እንደነበርና ድንገት ከህዝቡ መካከል ወጥቶ መቃወሙን በወቅቱም ከማንም ጋር እንደማይተዋወቅ ገልጾልናል።
እኔ ነኝ በዋነኝነት እዛ መድረክ ላይ ተቃውሞ ያሰማሁት። እኔ በግሌ ነው ኢሬቻ በዓል ራሱ የሄድኩት። ማንንም አልተገናኘሁም። ምንም የተቀናጀ ነገር የለም። ህዝቡ የራሱን ስሜት ነው እዛ ጋር የገለጸው። የመላው ህዝቡ ስሜት ነው እንጂ እዛ ጋር ምንም የተቀናጀ ነገር የለም። ሁሉም ህዝብ የራሱን ተቃውሞ እያሰማ ነበር። ከመድረክ ጀርባ ደግሞ ያሉት የራሳቸው የመንግስት ካድሬዎች እና በመንግስት የተሾሙ ሰዎች እዛ ጋር ናቸው እንጂ ማንም ሰው ከመድረክ በኋላ የሚመራ አልነበረም።
አደጋው ከደረሰ በኋላ መንግስት ጸረ መንግስት አቋም ያላቸው አመጽ ፈጣሪዎች የቀሰቀሱት ነው፣ በዚህም ሰዎች ተረጋግጠው ህይወታቸውን አጥተዋል ሲል በበዓሉ ላይ የተገኙ የሀገር ውስጥ የተቃዋሚ ፖለቲካ ፓርቲዎች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የመንግስት የጸጥታ ኃይሎች አስለቃሽ ጭስና ተኩስ በመክፈት አደጋው እንዲፈጠር አድርጓል ሲል ሰዎች የሞቱትም በአስለቃሽ ጭስ በመረጋገጥና በጥይት ነው በማለት ማብራሪያ ሲሰጡ ነበር። በአደጋው መንግስት 55 ሰዎች ሞተዋል ሲል የሀገር ውስጥ የፖለቲካ ፓርቲዎች ደግሞ ቁጥሩን ከ600 በላይ ያደርሱታል። የሰብአዊ መብት ድርጅቶችም ቁጥሩን በመቶዎች ከፍ አድርገው ይጠሩታል። በመንግስትና በተቃዋሚዎች መካከል እንዲህ ያለ የሟቾች ቁጥር ልዩነት የታየውም በገለልተኛ አጣሪ ኮሚሽን እጦት ምክንያት መሆኑን ገልጸው በገለልተኛ ወገን ጉዳዩ ይጣራ ሲሉ ጠይቀዋል። የኢትዮጵያ መንግስት ለውጭ ገለልተኛ አጣሪ ኮሚሽን በሩ ዝግ መሆኑን ማስታወቁ ይታወሳል። በዚህ የበርካታ ሰዎች ህይወት በጠፋበትና ዓለም ጆሮን ሰጥቶት በነበረው አደጋ የተከሰሱት ሁለቱ ግለሰቦች የክሳቸው መቃወሚያ ለመስማት ፍርድ ቤቱ ለግንቦት 24 2009 ዓ.ም ቀጠሮ ሰጥቷል። ይህንን አደጋ ተከትሎ በተከታታይ ቀናት በሀገሪቱ የተለያዩ አካባቢዎች ተቃውሞ ተቀስቅሶ የነበረ ሲሆን በዚህ ምክንያት በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅ እስካሁን በተግባር ላይ የዋለ ነው።
በሀገር ክህደት ወንጀል የተከሰሱት ዋናው የዛምቢያ ተቃዋሚ መሪ የፍርድ ቤት ሂደት በተደጋጋሚ መተላለፉን ተከትሎ የእኚህ ሰው ዕጣ ፈንታ ውጥረት ቀስቅሷል። ፕሬዚደንቱ በአውቶሞቢላቸው በአጀብ ሲያልፉ ተቃዋሚ መሪው የያዘው አጀብ ቆሞ አላሳልፍ በማለቱ ነው የተከሰሱት። ጥፋተኛ ከተባሉ የሞት ቅጣት ሊያስፈርድባቸው ይችላል ተብሏል። የአሜሪካ ድምፅ አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ዝርዝር ይዟል። ቆንጅታዬ ታቀርበዋለች።
መኪና መንገድ ላይ የተከሰተ የሁለት ወገን የንዴት ፍጥጫ መስሎ የተቀሰቀሰ ድንገት ነው የሞት ሽረት ጉዳይ ሆኖ አሁን ዓለም አቀፍ ትኩረት ስቦ ያለው። ተቃዋሚ መሪው ሃካይንዴ ሂቺሌማ ከታሰሩ ከስድስት ሳምንታት በላይ ተቆጥሯል። የቀረበባቸው የአገር ክህደት ወንጀል ክስ ደግሞ በሞት ሊያስቀጣ የሚችል ነው። ዛሬ ፍርድ ቤቱ ደጃፍ የነበሩት የተቃዋሚ መሪው ቃል አቀባይ ቻርልስ ካኮማ እንዲህ ሲሉ ያማርራሉ።
ፍትህ ሲዘገይ እንደ ተከለከለ ይቆጠራል። ይህ ጉዳይ ይህን ያህል የሚጓተትበት ምንም ምክንያት የለም።
ይህን ሁሉ ያመጣው ነገር እንዲህ ነው። ባለፈው ሚያዝያ ፕሬዚደንት ኤድጋር ሉንጉ በኦቶሞቢላቸው ሆነው አጃቢ መኪኖች እየተከተሏቸው በአንድ የምዕራባዊ ዛምቢያ የገጠር መንገድ ሲጓዙ ተቃዋሚ መሪ ሂቼሊማን ከያዘ መኪና ጋር ይተላለፋሉ። ሂቼሊማ 5 ጊዜ ለፕሬዝደንትነት ተወዳድረው 5ቱንም ጊዜ አልቀናቸውም። በአምስተኛው በፕሬዝደንቱ በውድድሩ መሸነፋቸውን ትክክል አይደለም ብለውም ሙግት አንስተዋል። ታዲያ የተቃዋሚ መሪውን የያዘ የመኪናዎች አጀብ አሽከርካሪዎች የፕሬዝደንቱ መኪናዎች ቆመው ለማሳለፍ ፈቃደኛ ሳይሆኑ ይቀራሉ። ከጥቂት ቀናት በኋላ ፖሊሶች ሉሳካ የሚገኘውን የተቃዋሚ መሪውን መኖሪያ ቤት ይወሩና አስለቃሽ ጋዝ ረጭተው ተቃዋሚ መሪውን አፈፋ አድርገው ይሄዳሉ። ቃል አቀባያቸው ካኮማ
እንደ
እውነቱ ከሆነ መታየት ያለበት በትራፊክ ጥፋትነት ነው። ግባቢል ለትራፊክ ደንብ ጥሰት የሚገባውን መቀጮ ነው መቀጣት ያለባቸው። ግን የትራፊክ ጥፋት ገስፎ የዋስ መብት የሚያስከለክል ያገር ክደት ወንጀል ሆኖ አረፈ። እስካሁን እንደታሰሩ ናቸው። ይሄ ትክክል አይደለም።
ትናንትና ደግሞ ውጥረቱ ከዛምቢያ ድንበርም አልፎ ዘልቋል። እንደምን ቢባል የሀገሪቱ ባለስልጣናት የተቃዋሚ መሪውን የፍርድ ቤት ውሎ ሊከታተሉ ወደ ሉሳካ የተጓዙትን የደቡብ አፍሪካ የዋናው ተቃዋሚ ዲሞክራሲያዊ ህብረት መሪ ሙሙሲ ማማኔን ከሀገር በማስወጣታቸው ነው። ዛሬ ፕሪቶሪያ በሚገኘው የዛምቢያ ከፍተኛ ኮሚሽን ደጃፍ የተቃውሞ ሰልፍ ተካሂዷል። የዛምቢያ መንግስት ቃል አቀባይ አሞስ ቻንዳ ያባረናቸው ፍርድ ቤቱን አሳምኜ ተቃዋሚ መሪውን አስለቅቃለሁ ስላሉና ያ መዳፈር ሆኖ ስላገኘ ነው ብለዋል። የመብት ቡድኖችም የተቃዋሚ መሪው ጉዳይ አሳሳቢ ደረጃ ላይ መሆኑንና ሂደቱን በቅርበት እየተከታተሉ መሆናቸውን ተናግረዋል።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። ከዛምቢያም ወደ ኢትዮጵያ ይመለሰናል። ኢትዮጵያና ሳውዲ አረቢያ የሰራተኞች የሥራ ስምሪት ስምምነት ተፈራረሙ ይላል በውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየው የተመራው የልዑካን ቡድን። በሕጋዊ የሥራ ስምምነቱ በተጨማሪ የሳውዲ አረቢያ መንግስት ያለመኖሪያና የሥራ ፈቃድ የሚኖሩ የውጭ አገር ዜጎች በ90 ቀናት ውስጥ አገሪቱን ለቀው እንዲወጡ በሰጠው ቀነ ገደብ መሰረት ኢትዮጵያውያኑ በፍጥነት ወደ አገራቸው የሚመለሱበት መንገድ ከሚመለከታቸው የሳውዲ ባለስልጣናት ጋር ለማመቻቸት ጭምር እንደሆነ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለአሜሪካ ድምጽ ገልጠዋል። በሌላ ወገን በሳውዲ አረቢያ ያለ ፈቃድ የሚኖሩ ኢትዮጵያውያን ወደ አገራቸው ለመመለስ የሚያደርጉት እንቅስቃሴ ምን መልክ አለው? በበጎ ፈቃደኝነት ኢትዮጵያውያኑን ለመርዳት ከሚንቀሳቀሰው ፍካት ኢትዮጵያ አባላት መካከል የሳውዲ አረቢያ ተወካይ ሁኔታውን ይገልጣሉ። መስታወት አራጋው ናት ያቀናበረችው።
የሳውዲ አረቢያ መንግስት የሰጠው የ90 ቀናት የፎይታ ጊዜ ሊጠናቀቅ የቀረው ከአንድ ወር ያነሰ ጊዜ ብቻ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አቶ መለስ ዓለም በትላንትናው ዕለት ስለተፈረመው የህጋዊ የሥራና ሰራተኛ ስምሪት ስምምነት ሲገልጹ የኢትዮጵያውያኑን መብትና ደህንነት የሚያስከብር እንደሆነ አስረድተዋል።
ኢትዮጵያና የሳውዲ መንግስታት የሥራ ስምሪት ስምምነት ተፈራርመዋል። በኢትዮጵያ በኩል የሰራተኛና ማህበራዊ ጉዳይ ሚኒስትሩ አብዱልፈታህ አብዱላህ የተከበሩ ሳውዲ አቻቸው ጋር ተፈራርመዋል። ይሄ ትልቅ ስምምነት ተደርጎ ሊወሰድ ይገባል። ኢትዮጵያውያን ወገኖቻችን በህገወጥ መንገድ ሳይሆን በደላሎች ሳይሆን በካምፓኒዎች አማካኝነት ኮንትራክት ተፈራርመው መብታቸው ተጠብቆ ወደ ሳውዲ አረቢያ መጥተው የድካማቸው የላባቸው ተጠቃሚ እንዲሆን የሚያስችል ነው። ስለዚህ ይሄ የህገወጥ እንቅስቃሴን የሚገድብ ዜጎቻችን ክብራቸውም መብታቸውም ተጠብቆ ጥቅማቸው ተረጋግጦ እንዲሰሩ የሚያስችል ነው። 2 ዓመት አካባቢ ድርድር ሲካሄድበት የቆየ ነው። እንግዲህ ይሄ ኢትዮጵያ ከባህረ ሰላጤው ሀገሮች ጋር የተስማማቸው የስራ ስምሪት ስምምነት ወደ 4 ያደርሰዋል። ቀደም ሲል ከኩዌት፣ ኳታር እና ዮርዳኖስ ጋር ተመሳሳይ ስምምነት ተፈርሞ ነበር። በቀጣይ ተመሳሳይ ስምምነት ለመፈረም ሊባኖስ እና የተባበሩት አረብ ኤምሬቶች ጋር ድርድር እየተካሄደ ነው። በዚህ ረገድ ጥሩ ርቀት ለመሄድ ተችሏል። በቀጣይ የሚፈርሙ ስምምነቶችም ዋና ዓላማቸው ዜጎቻቸውን እንግልት እንዳይደርስባቸው፣ ችግር እንዳይደርስባቸው፣ የድካማቸው የላባቸው ተጠቃሚ እንዲሆኑ ለማድረግ ነው። አሁን ያጋጠመን ችግር በቀጣይ እንዳይገጥመን ለማድረግ እድል የሚፈጥር ነው።
አቶ መለስ ዓለም ይህ ስምምነት የሳውዲ መንግስት ከሰጠው የ90 ቀናት የፎይታ ጊዜ ጋር ያለውን ተያያዥነትም ገልጸዋል።
ወገኖች የሳውዲ አረቢያን የ90 ቀን የፎይታ ጊዜ አክብረው ወደ ሀገራቸው እንዲመለሱ የሚያበረታታ ነው። ምክንያቱም በቀጣይ በህጋዊ መንገድ ተገቢውን ስልጠናና የቋንቋ ክህሎት እንዲያገኙ አድርጎ ወደ አውዲ መመለስ እንዲችሉ በር ከፋች ነው። ከዚህ ስምምነት መፈረም በተጨማሪ ዶክተር ወርቅነህ በቆይታቸው በተለይ ከሳውዲ አቻቸው ጋር ባደረጉት ውይይት በዜጎች የመመለስ ተግባር ላይ እንቅፋት የሆኑ ነገሮች ፈቱ ከመግባባት ደርሰዋል።
የሳውዲ አረቢያ መንግስት ከሰጠው የእፎይታ ጊዜ ጋር በተያያዘ የኢትዮጵያ መንግስት ዜጎችን ወደ ሀገራቸው ለመመለስ የተቋቋመው የልዑካን ቡድን ጥረቱን እንደሚቀጥልና እስከ ዛሬዋ ዕለት ድረስ በሳውዲ አረቢያ 7 የምዝገባ ጣቢያዎች የተመዘገቡ ኢትዮጵያውያን ቁጥር ትንሽ እንደማይባል ይናገራሉ።
የተጠበቀውን ያህል ሰው ጉዞ ይወሰዳልም፣ ግን ቁጥሩ በከፍተኛ ሁኔታ እየጨመረ ነው። አሁን በተጨባጭ ብዙ ሰው ወደ ሀገሩ ለመሄድ ሰነድ እየወሰደ ነው። ይሄ ቁጥር በነገራችን ላይ ባለፈው የዛሬ 4 ዓመት ከነበረው ጋር ሲነጻጸር በተመሳሳይ ወቅት ልዩነቱ በጣም ሰፊ ነው። ለምሳሌ ጀዳ ከ4 ዓመት በፊት በተሰጠው የእፎይታ ጊዜ 4500 ሰው ነበር ተመዘገበ ተብሎ የሚታወቀው። አሁን እስከ 20000 እና ከዛ በላይ ሰው ተመዝግቧል።
ፍካት ኢትዮጵያ ከተቋቋመ ከ2 ዓመት ተኩል በላይ ሆኖታል። በየአረብ ሀገራቱ የሚኖሩ ከ85 በላይ የሚሆኑ ኢትዮጵያውያን አባላት አሉት። ሳውዲ አረቢያን ጨምሮ ኩዌት፣ ቤሩት፣ ኳታር፣ ባህሬን፣ ግብጽ፣ የመንና ሌሎች አረብ ሀገራት የሚኖሩ ኢትዮጵያውያንን ችግሮች ለመቅረፍና ለመከታተል በበጎ ፈቃደኝነት የሚንቀሳቀስ ቡድን ነው። ከአባላቶቹ አንዷ የሆነችውና በሳውዲ አረቢያ ነዋሪ የሆነችው ሰላም በኩረ በተሰጠው ጊዜ ገደብ ኢትዮጵያውያኑ ለምን ወደ ሀገራቸው መመለስ እንደማይፈልጉ ትገልጻለች።
ኢትዮጵያ ሄደን ምን እንሰራለን? ምንም ነገር አልያዝም። መንቀሳቀሻ ነገር ቢያንስ ያስፈልገናል። ቤተሰብ አለ። ከዛ በኋላ ምንድን ነው የምናደርገው? እነዚህ ነገር ነው ትልቁ ችግር። የኢኮኖሚ ችግር ነው።
የሳውዲ አረቢያ የ90 ቀናት ጊዜ ገደብ አዋጅ ከተጠናቀቀ በኋላ ያለ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን ምን ሊገጥማቸው እንደሚችል አስተያየቷን ሰጥታለች።
በጣም አጥብቀው ነው የሚያስፈራ ነው ብዬ አስባለሁ። እንደ ሌላው ጊዜ አይደለም። ምክንያቱም ለየግለሰቦች ሪሳላ ሜሴጅ እየተላከ ነው። ያው የሌላቸው እንዳታሰሩ፣ መኖሪያ ካርድ የሌላቸው እንዳታሰሩ፣ ከተያዛቸው ቅጣት አለው። እነሱን ዜጋ ማለት ነው። አሰሪም ሰራተኛ ቅጣት እንደሚኖር ነው እየተደጋገመን ይሄ ነገር እንትን እያለ ያለው። ስለዚህ አሁን ላይ ችግር ይኖራል። እንደ በፊቱ ችላ የሚሉ አይመስለኝም። አበሾችም እንደሚያስቡት ማለት ነው ምናልባት ይቅርታ ይደረግልናል የሚለው ነገር ካየሁት ወይም ደግሞ ከምሰማው አንጻር አይመስለኝም። ምክንያቱም አሁን ላይ ያው የሀገሪቱን ኢኮኖሚ እየወረደ ነው ያለው። ለዛም ነው የትኛውንም ሀገር ዜጋ ኢትዮጵያውያንም ብቻ አይደለም በነገራችን ላይ የትኛውንም ሀገር ዜጋ ነው የሚያጠቁት።
የሳውዲ አረቢያ መንግስት ያስቀመጠው የ90 ቀናት ጊዜ ገደብ ሲጠናቀቅ ሀገሪቱን ለቀው የማይወጡ ያለመኖሪያና ስራ ፈቃድ የሚኖሩ የውጭ ሀገር ዜጎች ላይ ምን አይነት እርምጃ ሊወስድ እንደሚችል የሚታወቅ ነገር የለም።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻቸው ጥቂቱን እናሰማለን።
ሄሎ ጌዎች እንደምን ከረማችሁ? ስደትን በሚመለከት አስተያየት ለመስጠት ፈልጌ ነበረ። እንደኔ ግምት እና እይታ ኢትዮጵያ ውስጥ ሰው መኖር የማይፈልገው በዋነኛነት ተስፋ በመቁረጥ ነው። ሰው ነገ የተሻለ ነው ብሎ አያስብም። ስራ ለማግኘት ለመለወጥ፣ እንዲሁም ደግሞ ንግድ እንኳን ለመነገድ የገዢው ፓርቲ አባል ወይም ደጋፊ መሆን አለበት። ሰው ስራ አግኝቶ ቢቀጠር እንኳን አሁን ባለው የኑሮ ውድነት የመንግስት ደሞዝተኛ ሆኖ መኖር ስለሚከብድ ወደ ባዕድ ሀገር ይሸሻል። ሌላው የፖለቲካ ምህዳሩ መጥበብ ነው። ከምርጫ 97 በኋላ እንኳን የተሰደዱ ጋዜጠኞችና የፖለቲካ ፓርቲ መሪዎች እንዲሁም የኦፖዚሽን ፓርቲ አባላት እጅግ በጣም ብዙ ናቸው። ሰው እኮ በሀገሩ ባዕድ የሆነበት ሀገር ናት ኢትዮጵያ። ለምሳሌ የአማራ ብሔር ተወላጆች ከቤኒሻንጉልና ጉራ ፈርዳ ሲባረሩ የቀድሞ ጠቅላይ ሚኒስትር አካባቢውን ምስራቅ ጎጃም መስመሰሉት ብሎ መባረራቸውን ደግፎ ነበር። ከኦሮሚያም እንዲሁ በአመፁ ምክንያት በርካታ ወጣቶች የመንግስትን ክንድ ፈርተው ሸሽተዋል። በመጨረሻ አንድ ሁለት ነገር ልጥቀስ። ከ2 ዓመት በፊት አይሲስ ሊቢያ ውስጥ ኢትዮጵያውያንን ካረደ በኋላ ሪፖርተር ወደ ጨርቆስ አካባቢ ሄዶ ወጣቶችን አናግሮ ነበር። እናንተስ መሰደድ ተፈልጋላችሁ ይሉት ይጥቃቸው የዛ አካባቢ ወጣቶች የደላላ ሊከፍልልን ብናገኝ እኛ ምን ይሄዳልን ብለዋል። ከሳውዲ አረቢያ የተባረሩ አብዛኞቹ ኢትዮጵያውያን ሴቶቻችን ተመልሶ ወደ ሳውዲ መሄዳቸውን IOM መስክሯል። አምና ከጋምቤላ አካባቢ የሚኖሩ ወገኖቻችን ከ200 በላይ የሙሉሌ ጎሳ አባላት በሱዳን በመጡ ታጣቂዎች ታፍነው ተወስደዋል። እንግዲህ ሰው በሀገሩ በሰላም የመኖር ዋስትና ከሌለው ለምን ወደ ሌላ ሀገር አይ
አድማጮች የምትከታተሉት ከዋሽንግተን ዲሲ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሁለተኛው አጋማሽ ስርጭታችን ቀዳሚ ቅንብር ወደ አዲስ አበባ ይወስደናል።
አሁን የሁለተኛው አጋማሽ ቀዳሚ ቅንብር የኢትዮጵያ የጸረ አበረታች መድኃኒቶች ቢሮ ስፖርተኞች አበረታች እጽ መውሰድ ያለመውሰዳቸውን መቆጣጠር መጀመሩንና ከ350 የሚበልጡ አትሌቶችንም መመርመሩን አስታወቀ። ምርመራ ከተደረገባቸው የሚበዙት ሯጮች ሲሆኑ የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ በአትሌቶች ዘንድ የግንዛቤ ማስጨበጫ ዘመቻ መጀመሩንም ገልጧል። የኢትዮጵያን የጸረ አበረታች መድኃኒት ስራ አስመልክቶም ሄኖክ ሰማግዜር የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ሕክምና ከፍተኛ ባለሙያ ወይዘሪት ቅድስት አደሰን አነጋግሮ ተከታዩን አጠናቅሯል።
የኢትዮጵያ አትሌቲክስ ፌዴሬሽን የጸረ አበረታች ቅመሞች ግንዛቤ ከማስጨበጥ አንስቶ በደንብ አትሌቶች ከታች ፕሮጀክት አንስቶ እሱ አንጋፋ የሚባሉት አትሌቶች ድረስ በዚህ በጸረ አበረታች ቅመሞች ዙሪያ በቂ የትምህርት ግንዛቤ እንዲኖራቸው የተለያዩ እንቅስቃሴዎችን ያደርጋል። እንዲሁም አትሌቶች በደንብ በተገቢው መንገድ በቂ እውቀት ኖሯቸው ከዚህ አስከፊ ወረርሽኝ ራሳቸውን እንዲከላከሉ ራሳቸውን እንዲጠብቁ ለአትሌቶች ከአትሌቶች ጋር አብረው ለሚሰሩ አሰልጣኞች፣ ማናጀሮች ወይም ደግሞ አጠቃላይ አትሌቲክስ ጋር በተያያዙ ድጋፍ ሰጪ አባላቶች ከአትሌቱ ጋር ግንኙነት ላላቸው አካላቶች በሙሉ በቂ የሆነ ግንዛቤ በመስጠት ንጹህ የሆነ ስፖርት እንዲሰፍን አብሮ ይሰራል ማለት ነው።
ይህንን ዘመቻ ማድረግስ ለምን አስፈለገ? ምክንያቱም እንግዲህ በዓለም አቀፍ ደረጃ ያለው ሁኔታ እንዳለ ሆኖ ኢትዮጵያ ውስጥ እንደዚህ አበረታች ቅመሞችን የሚወስዱ አትሌቶች የተገኙበት ሁኔታ አለ። ለመቅጣትስ ወይም ደግሞ ለማስቆምስ ምን ህግ አላችሁ?
በተለይ ከዚህ ከምርመራ ጋር በተያያዘ ያው ራሱን የቻለ ጽፈት ቤት አለ። የብሔራዊ ጸረ አበረታች ቅመሞች ጽፈት ቤት ከምርመራ ጋር በተያያዘ ያለውን ጉዳይ በዛ በኩል ነው እንትን የሚለው። ግን እንደ ፌዴሬሽን ግን እንደ አትሌቲክስ ፌዴሬሽን አትሌቶቻችን ንጹህ ስፖርት እንዲያዘወትሩ ይሄን ማለት ምንድን ነው? በቂ ልምምድ በሚሮጡበት አግባብ እና በተገቢው ስነ ምግብ እንዲሁም ጥሩ የሆነ ስነ ልቦና ይዘው የማሸነፍ ስነ ልቦና ውስጣቸው ውስጥ ኖሮ ንጹህ በሆነ መንገድ ስፖርትን እንዲያሸንፉ በቂ የሆነ ግንዛቤ ማስጨበጫ መድረክ ያደርጋል። ሌሎቹን ነገሮች ግን ለምሳሌ አሁን ይሄ ከምርመራ ጋር የተያያዙ ነገሮች የሚመስሉትን ነገሮች ጸረ አበረታች ቅመም ተጠቅሞ የሚገኝ አትሌት ካለ ያንን በምን መልኩ ነው ተገቢ መንገድ የሚሄደው የሚለውን የራሱ የሆነ ቢሮ አለ። ያ ደግሞ የብሔራዊ ጸረ አበረታች ቅመሞች ጽሕፈት ቤት ነው ማለት ነው።
በአጠቃላይ ግን ከአትሌቶች የምታገኙት ምላሽ ምንድን ነው? ይህንን የግንዛቤ ማስጨበጫ ስራ በምትሰሩ ጊዜ አትሌቶቹም ሆኑ አሰልጣኞቻቸው፣ አብረዋቸው የሚሰሩ ማኔጀሮቻቸው የሚሰጧቸው ምላሽ ምንድን ነው? እንዴት ነው የሚመለከቱት?
በጣም ጥሩ ምላሽ ነው እስካሁን እያገኘን ያለ ነው። በተለይ ባለፈው ዓመት 2008 ላይ በቂ የሆነ ግንዛቤ ማስጨበጫ መድረክ ነው የተደረገው። ለስፖርተኞች፣ ለሚዲያ አካላት በሙሉ ክልል ተዞሮ ነው በዚህ ግንዛቤ ማስጨበጫ መድረክ የተደረገው። በተለይ ደግሞ በዚህ ዓመት እነዚህ አንጋፋ የምንላቸው አትሌቶች ለምሳሌ ባለፈው ወር ኢትዮጵያ ሆቴል ላይ በደንብ ውጤታማ የሆኑ አትሌቶች ከእነሱ ምን እንደሚጠበቅ እንዲሁም ለምርመራ በሚሄዱበት ጊዜ ምን ምን ማሟላት እንዳለባቸው ራስን ከመጠበቅ አንጻርም በቂ ከአንድ አትሌት ምን ይጠበቃል የሚለውን በደንብ በቂ ግንዛቤ እንዲኖራቸው አድርገናል እና እስካሁን በጣም ጥሩ ምላሽ ነው ያለው። እነሱም በደንብ በቂ ወይም ደግሞ መረጃ በሚፈልጉበት ጊዜ ያው በአቅራቢያ የመጡ ይጠይቃሉ። ይህንን ነገሮች በደንብ ካቴቱ ጋር ተቀራርበን ነው አሁን እየሰራን ያለ ነው።
በጣም ነው የማመሰግነው ወይዘሪት ቅድስት ታደሰ በኢትዮጵያ አትሌቲክስ ፌዴሬሽን የአትሌቲክስ ሕክምና ከፍተኛ ባለሙያ ለሰጡን ማብራሪያ አመሰግናለሁ።
ወደ ሁለተኛው የምሽቱ ቅንብር እናልፋለን። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዶክተር ቴድሮስ አድሃኖም በዓለም የጤና ድርጅት ዋና ስራ አስኪያጅነት እጅግ ደሃ በሚባሉት ሀገሮች ሳይቀር የጤና ዋስትና እንዲኖር ለመጣር ቃል ገቡ። የኢትዮጵያ ኢኮኖሚ ኬንያን አልፎ ከምስራቅ አፍሪካ ሀገሮች ዋናው መሆኑ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውዮርክ ታይምስ ጋዜጣ የዓለም የጤና ድርጅት ዶክተር ቴድሮስ አድሃኖምን የመጀመሪያው አፍሪካዊ ዋና ስራ አስኪያጅ አድርጎ መረጠ በሚል ርዕስ ባወጣው ዘገባ ለሁለት ዓመታት ለሚጠጋ ጊዜ ያህል የስድስት ወዳዳሪዎች ዘመቻ ሲካሄድ ከቆየ በኋላ የ186 ሀገሮች የጤና ጥበቃ ሚኒስትሮች በዝግ ስብሰባ በሚስጥር በሰጡት ድምፅ ዶክተር ቴድሮስን መረጡ ይላል። የወባ በሽታ ጠቢብ የሆኑት ዶክተር ቴድሮስ ከሶስት የምርጫ ዙሮች በኋላ እንግሊዛዊውን ዶክተር ዴቪድ ናባሮን በከፍተኛ ድምፅ አሸነፉ። ያገኙት ድምፅ 133 ሲሆን ዶክተር ናባሮ 50 አግኝተዋል። የቀሩት ሶስት ሚኒስትሮች የድምፅ ተአቅቦ አድርገዋል ወይም ደግሞ ድምፅ አልሰጡም። የልብ ሐኪምና የማይተላለፉ በሽታዎች ጠቢብ የሆኑት ፓኪስታናዊት ዶክተር ሳኒያ ኒሽታር በመጀመሪያው ዙር ምርጫ 38 ድምፅ ብቻ በማግኘታቸው ከውድድሩ እንዲወጡ ተደርጓል ሲል ዘገባው ዘርዝሯል። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት በወባ፣ በኤድስ፣ በሳምባ በሽታና ከወሊድ ጋር በተያያዘ የሚደርሱ ሞቶችን በሚያስደንቅ ሁኔታ እንዲቀንስ አድርገዋል። 40,000 የሚሆኑ እንስት የጤና ጥበቃ ሰራተኞችን አሰልጥነዋል። ተዛማች በሽታዎችን የሚመረምሩ ባለሙያዎች ቀጥረዋል። የሀገሪቱ ብሔራዊ ቤተ ሙከራን አሻሽለዋል። የአምቡላንስ አቅርቦትን አደራጅተዋል። በሳቸው የጤና ጥበቃ ሚኒስትርነት ወቅት በከፍተኛ የሕክምና ትምህርት የሚመረቁት ኢትዮጵያውያን ብዛት በ10 እጥፍ ጨምሯል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። የዓለም የጤና ድርጅት ኃላፊነት ስልጣን ሲረከቡ ደግሞ እጅግ በጣም ደሃ በሚባሉት ሀገሮች ሳይቀር የጤና ዋስትና እንዲኖር ጥረት እንደሚያደርጉ፣ የአስቸኳይ ጊዜ ምላሽ እንደሚያጠናክሩ፣ የዓለም የጤና ድርጅት የበለጠ ተጠያቂነትና ግልጽነት እንዲኖረው እንደሚጥሩ ዶክተር ቴድሮስ መናገራቸውን ዘገባው ጨምሮ ገልጿል። ለሴቶች የወሊድ ቁጥጥር ተደራሽነት መኖርን እንደሚደግፉ፣ ለሴቶች ጤንነት አስቀድሞ የመከላከል ጥረት እንዲኖር እንደሚያደርጉ፣ በዓለም አቀፍ የጤና ድርጅት የጾታና የብዝሃነት ስፋት እንዲኖር እንደሚሰሩ፣ የአየር ለውጥ የሚያስከትለው የጤና ችግርን እንደሚታገሉ ዶክተር ቴድሮስ አድሃኖም መግለጻቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ዶክተር ቴድሮስ እንደተመረጡ አፍሪካ በደስታ የምትፈነጥዝበት ጊዜ መጣ ሲሉ ሩዋንዳዊ መልእክተኛ ጃኒን ባርዴ ለሌላው አፍሪካዊ ተወካይ የድል ምልክት እያሳዩ ደስታቸውን እንደገለጹ ጽሑፉ አውስቷል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስትር ዶክተር ቶም ፕራይስ ዶክተር ቴድሮስን እንኳን ደስ ያሉት የሚል መልእክት ልከውላቸዋል። አሜሪካ የምትሰጠውን ገንዘብ እንደምትቀንስ ባይናገሩም መላ የዓለም አቀፍ የጤና ድርጅት አባላት በድርጅቱ ተጠያቂነትና ግልጽነት እንዲኖር ቁርጠኛ መሆን አለባቸው ማለታቸውን ዘገባው ገልጿል። እስከ ቅርብ ጊዜ ድረስ የአሜሪካን የበሽታ ቁጥጥርና መከላከል ዋና ዳይሬክተር የነበሩት ዶክተር ቶማስ ፍራይደን በበኩላቸው ለኒውዮርክ ታይምስ ጋዜጣ በላኩት ደብዳቤ በጣም ጥሩ ምርጫ ነው ብለዋል። ዶክተር ቴድሮስ አድሃኖም ኢትዮጵያ ውስጥ ስር የሰደደ ቢሮክራሲን በመለወጥ ውጤታማ የሆነ በማህበረሰብ ላይ የተመሰረተ አገልግሎት በተግባር ላይ ለማዋል ችለዋል። ዓለም አቀፍ የጤና ድርጅት ውጤታማ የሆነ ይዘት እንዲኖረው የሚያስፈልገው እንዲህ አይነት ለውጥ ነው ሲሉ ዶክተር ፍራይደን ለኒውዮርክ ታይምስ ጋዜጣ በላኩት ደብዳቤ ማስገንዘባቸውን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጽሑፉ አያይዞም ዶክተር ቴድሮስ ኢትዮጵያ ውስጥ ካለው የሰብአዊ መብት ረገጣ ጋር የተሳሰሩ ናቸው በማለት የሚነቅፏቸው ኢትዮጵያውያን እንዳሉ ሲያወሳ ምርጫው በተካሄደበት ጀኔቫ የተቃውሞ ሰልፍ ማድረጋቸውን ጽሑፉ አስገንዝቧል። ቢዝነስ ዴይ አፍሪካ የተባለው ድረገጽ ደግሞ ኢትዮጵያ በኬንያ ኢኮኖሚ ላይ የ3.61 ቢሊዮን ዶላር ክፍተት ፈጥራለች ይላል። ኢትዮጵያ ለአስርተ ዓመት ያህል የእጥፍ አሃዝ እድገት ስታሳይ በመቆየቷ የምስራቅ አፍሪካ መጣቂ ሀገርነት ቦታዋን አረጋግጣለች ሲል ዘገባው ጠቅሷል። ዓለም አቀፍ የገንዘብ ድርጅት በቅርቡ ባወጣው አሃዝ መሰረት የኢትዮጵያ ያለፈው ዓመት ዓመታዊ ኢኮኖሚ ውጤት 72.52 ቢሊዮን ዶላር ደርሷል። አቻምና ደግሞ 64.68 ቢሊዮን ዶላር ነበረ። በያዝነው ዓመት 78.3 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ኢትዮጵያ ኬንያ ይዛው የቆየችውን የምስራቅ አፍሪካ ኢኮኖሚ መሪነት ቦታን አቻምና ወስዳለች። ኬንያ ባለፈው ዓመት ያገኘችው ዓመታዊ ገቢ 68.9 ቢሊዮን ዶላር ሲሆን አቻምና 63.62 ቢሊዮን ዶላር ነበር። ዓለም አቀፍ የገንዘብ ድርጅት ለያዝነው ዓመት ያወጣው አሃዝ የኢትዮጵያ ኢኮኖሚ እንቅስቃሴ ካለፈው ዓመት በ3 ቢሊዮን ዶላር ይልቃል። ኢትዮጵያ በአሁኑ ወቅት የክልሉ ኢኮኖሚ ግዙፍነቷን አረጋግጣለች። ይሁንና በዓመታዊ ነፍስ ወከፍ ገቢ ኬንያ ትበልጣታለች ይላል ቢዝነስ ዴይ አፍሪካ ድረገጽ ላይ የወጣው ጽሑፍ። የኢትዮጵያ ሕዝብ ብዛት ከኬንያ በእጥፍ ስለሚበልጥ የሥራ ኃይሉና ግዙፍ የሆነው የአገር ውስጥ ገበያ መዋዕለ ንዋይ አፍሳሾችን ይስባል ሲሉ የኬንያ ኢኮኖሚ ጉዳይ ተቋም ዋና ሥራ አስፈጻሚ ኳሚ ኦቢኖ ተናግረዋል። የዓለም አቀፍ የገንዘብ ድርጅት ዘገባ እንደሚያሳየው በኢኮኖሚ ጥንካሬ ከምስራቅ አፍሪካ ሀገሮች ሶስተኛዋ ታንዛኒያ ስትሆን ባለፈው ዓመት 41.1 ቢሊዮን ዶላር ዓመታዊ ገቢ አግኝታለች። ኡጋንዳ ደግሞ 21.1 ቢሊዮን ዶላር ዓመታዊ ገቢ ማግኘቷን ዘገባው ጠቅሷል። 91 ሚሊዮን የሚሆን ሕዝብ ያላት ኢትዮጵያ ከክልሉ ግዙፍ ኢኮኖሚ ቢኖራትም የሕዝቡ ሀብት በአማካኝ ሲታይ የኢትዮጵያ ነፍስ ወከፍ ገቢ 845 ዶላር ሲሆን የኬንያ ግን 1516.3 ዶላር ነው። በያዝነው ዓመት ደግሞ ወደ 1607.1 ከፍ ይላል ተብሎ ይጠበቃል። ይህም ማለት ኢትዮጵያ ግዙፍ ኢኮኖሚ ቢኖራትም የዝቅተኛ ገቢ ኢኮኖሚ ነው ያላት ሲል ጽሑፉ ጠቅሷል። ኬንያ ከምስራቅ አፍሪካ በኢኮኖሚ ትልቅነት የነበራት ሚና በኢትዮጵያ የተተካው ኢትዮጵያ በሚያስደንቅ ፍጥነት መንገዶቿን፣ የባህር ሀዲዷንና የኤነርጂ ተቋሟን በማዘመኗ ነው ሲል ቢዝነስ ዴይ አፍሪካ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ ይቀጥላል። በኢትዮጵያ የመገናኛ ብዙሃን ይዞታ ይላል የመከራከሪያው ርዕስ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
አሁን ስለ ጋዜጠኛ መታሰር፣ ስለ ጋዜጣ መዘጋት አይደለም የምናወራበት። ያ ዘመን አልፏል። ኢትዮጵያ ውስጥ የጋዜጣ መዘጋትና የጋዜጠኛ መታሰር አያስገርምም። አሁን አሁን ይሄን በመኖርበት ሰዓት እስር ቤት ያለው ጋዜጠኞች እንዳሉ እናውቃለን። አሁን እሱ ራሱ ሁሉ አይደለም በቃ ተለመደ። አሁን የሀገሪቱ ሁሉና ተቆመባቸው ዘርፎች አንዱ ነው። ስለዚህ በፖለቲካ ኃይሎች መካከል በማህበረሰብ መካከል ያሉ ልዩነቶች ሊታረቁ የሚችሉበት መድረክ ነውና ይሄንን እንደ አገልጋይ መሳሪያ አድርጎ አለመውሰድ የአርቆ የማስተር ትግር እሱ ነው ዋጋ ያስከፈለን ነው ገናም ደግሞ ያስከፍለናል ነው ይያልፈለው። አገሪቷን ያለችበትን ሁኔታ የሚከታተል ሰው ሁሉ ይሄንን ይረዳል። ይሄን ራሱ ገዢ መንግስት ስለተረዳ ሌሎች መሰል ሚዲያዎችን በማቋቋም ነገሩን ለመጠገን ይሞክራል። እውነተኛ ስላልሆኑ ግን ሊጠግኑት ይችላሉ ብያል ገምት እንጂ አሁን በመንግስት የእጅ ስራ ውጤት የሆኑ የተከፈቱ መንግስት በስውር የከፈታቸው የተለያዩ ሚዲያዎች በአገር ቤትም በውጭ ሀገርም እንዳሉ እናውቃለን። አላል ግን አይጠግኑም። መጀመሪያውኑ የተሰራ ስህተት አለ። ለሱ ስህተት ነው ዋጋ እየከፈልን ያለ ነው ወይ?
ጥያቄ ግን ያለው ምንድን ነው? በማመነዘር ነው አሁን እኛ የተቸገር ነው ምንድን ነው? ኢንቨስትመንት ነው እንኳን ባንለው በተቻለ ሁኔታ አሁን እየተሰራ ያለው ኢሊቱ ካልተማመነልን የተማመነ ፖለቲካ መሬት ዘጭ ያለ ካልሆነ በእያንዳንዱ የፖለቲካ ኢሊት ፍላጎት መሰረት እየተተነተንን ያለው ይህን እንድንናገር ድሉ እንኳን አይሰጥም። ምን ማለት ነው? ፖለቲከኞቹ በሚፈልጉት ቋት ውስጥ እየወሰዱ ይወስዱናል። ብዙ ተሻሻሉ ብዙ ገዛዎች ቢኖሩም በተለይ ከባዱ መተማመን ከመጀመሪያ ሲመሰረት ያለበት አጠቃላይ እስካሁን ካለው ጋር የሚተረተር ስለሆነ ደረጃ በደረጃ እምነት ላይ መድረስ ያልቻለበት ሁኔታ ነው ያለው። ግን ብዙ ነገሮች ተሻሻሉ ላይ ተለወጡ ተብሎ ይነገሩ ማሳያዎች ሊነሱም ይቻልበት ሁኔታ አለ ብዬ ነው ወስዶ ነው።
አንከር ያሉትን መከራከሪያዎቻችሁን ያስቀደማችሁት ፋኑኤል ክንፉ የመጨረሻው ተናጋሪ ከአዲስ አበባ አርጋሽኔ ከዚህ ከዩናይትድ ስቴትስ እንደ አርጋው መከራከሪያ የመገናኛ ብዙሃን እንደ መሳሪያ ለውጥ ማምጫ መሆን አለባቸው መንግስትም ሊፈልጋቸው ይገባል ነው ያልከው። ስህተት አለ ከዚህ ቀደም የተፈጠሩ ስህተቶች ያስከፈሉን ነው መከራከሪያ በማመነጽር ይላል ፋኑኤል። የፖለቲከኞችን ጫና ይናገራል የተሻሻሉ ነገሮችም አሉ ነው የሚለው አርጋው።
አሁን ያነሳሁት ችግር በምን መልኩ ነው የሚገለጸው? ዋነኝነት ምንድናቸው ችግሮቹ? ለነዚህ ምሳሌ አድርገን እናነሳቸው ነገሮች አሉ ወይ ብለን እንመለከት። ሀገሪቱ ከታሪኳም ይሁን አሁን ካለችበት የወቅታዊ የፖለቲካ ሁኔታ ጋር በተያያዘ የሀሳብ ልዩነቶች አሉ። የሀገሪቱ ጣፈንታን በተመለከተ የሀሳብ ልዩነቶች አሉ። ሀገሪቱ ያደገ የመጣ የኢኮኖሚ ልዩነት አለ። ከፍ ያለ የደሃ ቁጥር አለ። ሀብት እየበለጸጉ ያሉ ሰዎች አሉ። በሀገሪቱ ያለው የፖለቲካ ስርዓት በባህሪው በአፈጣጠሩ በተለይ ከ1983 ዓመተ ምህረት ወዲህ የተፈጠረ የፖለቲካ ስርዓት ልዩነትን መሰረት ያደረገ ነው። ልዩነትን መሰረት ያደረገ የፖለቲካ ስርዓት ሀገሪቱ ተፈጥሮ ልዩነትን ማስተናገድ የማይችል የመገናኛ ብዙሀን ነው ሀገሪቱ እንዲኖር እየተደረገ ያለ። ይሄ ተቃርኖ አለው በራሱ። ስለዚህ በየጊዜው የገመድ እየተወጠረ እየከረረ የሚሄድ የግጭት የሀገር ህልውናን የሚፈታተኑ ነገሮች አሉ። አሁን በሀገሪቱ የብሔረሰቦች ጥያቄን በተመለከተ ያለው ሁኔታ ጤናማ ነው ሰላም ነው ብሎ የሚል ካለ ያ ሰው ጤናውን መመርመር አለበት ራሱ። ምክንያቱም በጣም በግልጽ የምናያቸው በጣም የሚያሳስቡ ብዙ እዚህም እዛም ብቅ ማለት የጀመሩ ችግሮች አሉ። እነዚህ ችግሮች የመገናኛ ብዙሀን ኖሮ በውይይት ወደ ተሻለ መንገድ ወደ ገንቢ መንገድ እንዲሸጋገሩ ሊያደርጋቸው ካልቻለ መጨረሻ እንዳልኩት የሀገሪቱንም ህልውና አደጋ ላይ ይጥላሉ። ከዛም በተረፈ ሀገሪቱ ሂደት ልታገኛቸው የሚገቡ ልምዶችን ጥቅሞችን በሙሉ ያሳጣል። ኢኮኖሚያዊ ጥቅሞችን ያሳጣል። የዴሞክራሲ ስርዓት ግንባታ የምንለውን ልምድ የማግኘት ሂደትም ሙሉ በሙሉ ያስተጓጉላል። እና እነዚህ ነገሮች በሙሉ በዚህ ውስጥ ነው መታየት ያለባቸው ባይ ነኝ።
መልካም ፋኑኤል።
አሁን አርጋውም ያለውን መጋራቸው ማሉ ማልጋራቸው ማሉ ግን ዋናው ነጥብ ራሱ አሁን ገዢ ፓርቲ አሁን በመጨረሻ ላይ ራሱ በጻፈው የአዲስ ራዕይ መጽሔትም ትግራይ ማስረኛው ጉባኤ ላይ ሲካሄድ የድርጅቱ ጉባኤ ላይ ሚዲያን እንደ አንድ ቁልፍ መሳሪያ መጠቀም የጋራ መግባባት ላይ ደርሰዋል። እኔን አቴንድ ስላደረጉ እዚህኛ ማለ ትንታኔ ላይ ብታይ ገዢው ፓርቲ አሁን የመረዳት ችግር ብቻ አይደለም ችግር አለበት ወይም አርቆ የማስተዋል ጉዳይ አይደለም። ምን አለ መሰለህ አንድ ፖለቲካ ፓርቲ ውስጥ
ተራማጅ ሊኖር ይችላል ከቸንክሮ የተቀመጠ ይኖራል በውስጣቸው የራሳቸው ትግል ነፃ የማድረግ ሚዲያውን ያለ ማድረግ ፍላጎታቸው አሉ። ግን አሁን ተጨባጭ ምን አለ መሰለህ ሚዲያ እኩሌታ የሚሆን አፍራሽና ገንቢ ሚና እንዳለው ይታወቃል። ሚዲያ ጥንቃቄ እንዳይፈልግም ይታወቃል። በየትኛውም ጥያቄው ግን አሁን ጋርጋውም ያለው ገዥም ፓርቲውም ላይ የመጣበት በግልጽ የሚዲያ ፍላጎትነት ላይ የደረሰው ነው ምረዳው አጠቃላይ ፖለቲካል ኢኮኖሚ የክራይሲስ ሳይ ፖለቲካል ኢኮኖሚ ደፍቆታል የሚል ስንታኔ ትልቅ ገዢ አድርጎ አስቀምጧል። ገዢው ፓርቲ አንድን የክራይሲስ ሳይ ፖለቲካል ኢኮኖሚ መናድ የሚችለው ደግሞ ነፃ ሚዲያ ብቻ ነው። ይሄ አሁን እዛ ላይ ከተደረሰ በውስጥ አሰራር ፖለቲካ አሰራር ሚዲያው ያጋዥነት ሚናው አጣያቂ ባልሆነበት ቁጥር አንድ በሆነ አማራጭ ሁኔታ ላይ ራሱ ገዢው ፓርቲው በነባራዊ ሁኔታ ላይ ደረሰም ትንታኔ የሚያስቀምጠው ጋሻውም የሚለው ቅድም ያለው በማንኛውም ዘርፍ ልጎዳል የሚለው አዎ አሁን በደረሰበት ደረጃ የነፃ ሚዲያን አገልግሎት ጠቀሜታ ግልጽ አሻኝ በማውን ደረጃ ላይ ደርሰናል። እንድነው ቀደም እዚህ ጋር ያለው ግን የተለያዩ ሚዲያዎች ራሱም የሚፈልጋቸው ምናም የተፈበረቀውልኝ ይባል በመሰረት አሳ ደረጃ ሁሉ ነገር በሄደ ስለሚጠራ ለምሳሌ ሚዲያ መፈጠሩ አንድ ምርጫ
ፋኑኤል አጋጅነቱ አጠያቂነት የሌለው ላልከው ፕሬስ በነጻነት የሚያሰራ መንገድ ሁኔታ አለ ብለ ታምናለህ?
ምንድነው አሁን አጠቃላይ መታሰር አለ መታሰር የሚዲያው አብቅቷል ምናም ይባሉ ነገሮች ኢትዮጵያ ውስጥ እኔ አሁን ማቀው ነገር ነኝ ጋዜጠኛ ነኝ ለራሴ ሊላና እንትን ነው መናገረው ሙሉ ለሙሉ ጋዜጠኝነት በማያሰራ ደረጃ ያለበት አገር አይደለም። ይሄ ለምሳሌ በህግ የታሰሩ ጋዜጠኞች እኛም ቢፈቱ ደስታችን ነው። መንግስትም ደፍሮ ለነጻ ሚዲያ ብሎ እነዚህን በተሻለ ማህከለኛ መንገድ ላይ መጥቶ ግለቅ አንድ ነገር ነው። ግን እዚህ ጋር መጠንቀቅ ያለብን ነገር ምንድነው አሁን ለምሳሌ ነገ ታሰራሉ ነገ ላይ ብታሰር ማለት ነው ኢትዮጵያ ውስጥ ቶታሊ ሚዲያ ጠፍቷል የሚል አጠቃላይ ግራንድ የሆነ ድምዳሜ መድረሱ ጥሩ አይደለም።
ሁለት የተለያዩ በጣም በይፋ የምናውቃቸው ግን ትክክል ያልሆኑ ነገሮችን አያለም። አንደኛው የጋዜጠኛ መታሰርን ብቻ መነሻ አድርጎ ኢትዮጵያ ውስጥ የሚዲያ ሁኔታ የሚያሰራ ሁኔታ የለም ብሎ መደምደም ስህተት ነው ማለት ነው። ሀሳብ ላይ መደረስ የለበትም ብሏል። በእርግጥ የአንድ ጋዜጠኛ መታሰር ብቻ አይደለም። ጋዜጠኛ መታሰር በራሱ ብዙ የሚናገረው ነገር አለ። ብዙ ማሰሩ ነገሮች እንዳሉ አመላካች ነው። አንዱ አመላካች ይሁንና ግን ኢትዮጵያ ውስጥ የኢትዮጵያን ህዝብ የሚመጥን የሀሳብ ብዝሃነትን እናንጸባርቅ የመገናኛ ብዙሃን ውጤቶች በተግባር አሉ ወይ ብለን ስንመጣ እጅግ በጣም አሳፋሪ የሚባል ደረጃ ነው ያለነው።
መልካም የመገናኛ ብዙሃን ነጻነት በኢትዮጵያ ይዞታውና አሰራሩ ክርክሩ ይከተላል። ፋኑኤል ክንፉ ከአዲስ አበባ አርጋዋሽ ነኝ ከዚህ ከዩናይትድ ስቴትስ እንግዶች ሁለታችሁንም አመሰግናለሁ። ሳምንት እንገናኝ። አድማጮች አሁን የማጠቃለያ ዜናውን ከሰለሞን ክፍሌ።
ግብጽ ውስጥ ዛሬ ጨምበል ያጠለቁ ታጣቂዎች የክርስትና እምነት ተከታዮች ወደ ገዳም ይጓዙበት በነበረው አውቶቡስ ላይ ጥቃት አድርሰው በትንሹ 26 ሰዎች መግደላቸውን ባለሥልጣናት አስታውቀዋል። ምዕመናኑን አሳፍሮ ሚኒያ ክፍለ ሀገር ወደሚገኘው ቅዱስ ሳሙኤል ገዳም ያመራ በነበረው አውቶቡስ ላይ ጥቃቱን ያደረሱት 3 አነስተኛ የጭነት መኪኖችን የተጠቀሙ 10 ሰዎች ናቸው ሲል የአገር አስተዳደር ሚኒስቴር አስታውቋል። ሚኒያ ከመዲናዋ ካይሮ 200 ኪሎ ሜትሮች ርቀት ላይ ይገኛል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ነገር ኢትዮጵያ ተብሎ የሚታወቀውን የሰማያዊ ፓርቲ ልሳን ያዘጋጅ በነበረው በጌታቸው ሽፈራው ላይ የአንድ ዓመት ከስድስት ወር የእስር ቅጣት ወስኗል። ኔቶ የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ወደ አዲስ አሻግሮ የማየት ገጽታ ወዳለው አንጸባራቂ ዋና ጽህፈት ቤት ገብቷል። ይህ ገጽታውም ፕሬዚደንት ትራምፕና ሌሎች ድርጅቱን የሚነቅፉ ሰዎች የሚሉትን ይጻረራል ይላል የአሜሪካ ድምፅ ዘጋቢ ባጠናቀረው ሪፖርት። ዜናው አበቃ።
አድማጮች ስርጭታችን ሊገባደድ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለምሽቱ ያዘጋጀውን ስርጭት በዚሁ አበቃ። በምትሰሙት ተከታዩ ዜማ ልንሰናበት ነው። ያሰናቀናቸው አሉላ ከበደና
Olera ba, 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 olera
Hola, hola.